የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በቅርቡ ከዚህ ዓለም በሞት የተለየውን የአንጋፋውን ተዋናይ ጸሐፌ ተውኔት አዘጋጅና ደራሲ የጌታቸው ደባልቄን ሕይወትና ሥራ እንዘከራለን።
የሙያ ልጆቹን ጋብዘናል።
ኢትዮጵያ ሀዘን ላይ ነች። የተሳፋሪዎች ሞት፣ በስስት የሚያዩት ስኬታማው ተቋም ያጋጠመው ችግር፣ የሆነው ነገር ሁሉ የበርካቶችን ልብ በሀዘን ሰብሯል። የኢትዮጵያ አየር መንገድ ንብረት የሆነው
ወደ ኬንያ ዋና ከተማ ናይሮቢ በየዕለቱ ለሚያደርገው መደበኛ በረራ ዛሬ ከጠዋቱ 2 ሰዓት ከ38 ደቂቃ ላይ ከቦሌ ዓለም አቀፍ አውሮፕላን ጣቢያ ተነስቶ ቢሾፍቱ አቅራቢያ ከተከሰከሰው የኢትዮጵያ አየር መንገድ አውሮፕላን በሕይወት የተረፈ ማንም እንደሌለ ተረጋግጧል። ዘገባዎች አሉን።
አሁን ባለው መረጃ መሰረት በቦታው የሕክምና ቡድን እንደዚሁም የድርጅቱ ስራ አስፈጻሚ ጨምሮ ሌሎች ለአደጋው እገዛ ይሰጣሉ የተባሉ ሰዎች ወደ ቦታው ተንቀሳቅሰዋል። በመኪና፣ በሄሊኮፕተር እና በትንሽ አውሮፕላኖች በቦታው የተጓዙ ነው። አሁን ባለን መረጃ መሰረት በውስጡ የነበሩ 149 መንገደኞች እና 8 የአየር መንገዱ ሰራተኞች አልፈዋል። ይህንንም ሰራተኛው እና ማኔጅመንቱ በከፍተኛ ሀዘን የሰማው መሆኑን ነው የምገልጽልህ። አሁን ባለው መረጃ መሰረት በቦታው የሕክምና ቡድን እንደዚሁም የድርጅቱ ስራ አስፈጻሚ ጨምሮ ሌሎች
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በቅርቡ ከዚህ ዓለም በሞት የተለየውን የአንጋፋውን ተዋናይ ጸሐፌ ተውኔት አዘጋጅና ደራሲ የጌታቸው ደባልቄን ሕይወትና ሥራ እንዘከራለን።
የሙያ ልጆቹን ጋብዘናል።
ብዙ ቲያትሮችን ተጫውቻለሁ ከጋሽ ጌታቸው ጋር። አስተማሪ ነው የምር። እዛ ቦታ ላይ ከሱ ጋር መጫወት ማለት መታደል ነው። እሱ ብቻ አይደለም የሀገር መዝገብ ነው በቲያትር ጥበብ። ጋሽ ጌታቸው አለፈ ማለት እኔ አልችልም። በሁላችንም ልብ ውስጥ አብሮን የሚኖር ነው፣ በትውልድ ውስጥ የሚቀጥል ነው።
አድማጮች፣ አሁን የዓለም ዜናዎችን እናሰማለን። ማንም አልተረፈም። ወደ ኬንያ ዋና ከተማ ናይሮቢ በየዕለቱ ለሚያደርገው መደበኛ በረራ ዛሬ ከጠዋቱ 2 ሰዓት ከ38 ደቂቃ ላይ ከቦሌ ዓለም አቀፍ አውሮፕላን ጣቢያ ተነስቶ ቢሾፍቱ አቅራቢያ ከተከሰከሰው የኢትዮጵያ አየር መንገድ አውሮፕላን በሕይወት የተረፈ ማንም እንደሌለ ተረጋግጧል። በበረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ 8 ጄት 149 መንገደኞችንና 8 የበረራ ቡድን አባላትን አሳፍሮ ወደ ናይሮቢ ለመብረር ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ የተነሳው ከጠዋቱ 2 ሰዓት ከ38 ደቂቃ ላይ ሲሆን መሬት ከለቀቀ ከ6 ደቂቃ በኋላ የምድር መቆጣጠሪያው ጋር የነበረው ግንኙነት መቋረጡ ተገልጿል። ከተሳፋሪዎች መካከል 32 ኬንያውያን፣ 8 ካናዳውያን፣ 8ቱን የበረራ ቡድኑን አባላት ሳይጨምር 9 ኢትዮጵያውያንና 8 አሜሪካውያን መንገደኞች ይገኙበት ነበር ተብሏል። አንድ የሶማሊያ ጠቅላይ ሚኒስትር ጽህፈት ቤት አባልም ከአደጋው ሰለባዎች መካከል ይገኙበታል። ቦይንግ 737 ማክስ 8 ጄት አዲስና ለኢትዮጵያ አየር መንገድ የደረሰው ባለፈው ህዳር ሲሆን የዛሬው አደጋ ከመድረሱ በፊት አብራሪው የቴክኒክ ችግር እንደገጠመው አሳውቆ ወደ ቦሌ ለመመለስ ፍቃድ እንዲሰጠው ጠይቆ እንደነበር በአደጋው ስፍራ ላይ የተገኙት የኢትዮጵያ አየር መንገድ ዋና አስፈጻሚ አቶ ተወልደ ገብረ ማርያም ለጋዜጠኞች መናገራቸው ተዘግቧል። አውሮፕላኑን ያበሩ የነበሩት ካፕቴን የረጅም ጊዜ ልምድ የነበራቸው መሆኑን የአየር መንገዱ ቃል አቀባይ አቶ አስራት በጋሻው ለቪኦኤ ተናግረው መንስኤውና የአደጋው አይነት እየተጣራ መሆኑን ገልጸዋል። አውሮፕላኑ ባለፈው እሁድ ከጆሃንስበርግ መንገደኞችን አሳፍሮ አዲስ አበባ አርፏል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ ጠቅላይ ሚኒስትር ጽህፈት ቤት በመንግስቱና በኢትዮጵያ ሕዝብ ስም ለተጎዱ ቤተሰቦች ጥልቅ ሐዘኑን በትዊተር ባሰራጨው መልእክት አሳውቋል። ቦይንግ ኩባንያ ዛሬ ባወጣው ባለ አንድ አረፍተ ነገር መግለጫ ደግሞ ስለ አደጋው ሪፖርት የደረሰው መሆኑንና ሁኔታውን በቅርብ እንደሚከታተል አስታውቋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ኢትዮጵያ ሀዘን ላይ ነች። የተሳፋሪዎች ሞት፣ በስስት የሚያዩት ስኬታማው ተቋም ያጋጠመው ችግር፣ የሆነው ነገር ሁሉ የበርካቶችን ልብ በሀዘን ሰብሯል። የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 አውሮፕላን ከአዲስ አበባ እንደተነሳ ካሰበው አልደረሰም፣ ወደ ማረፊያ ቦታውም አልተመለሰም። ቢሾፍቱ አካባቢ ተከስክሶ የ157 ሰዎች ሕይወት አልፏል። 8ቱ ደግሞ የአውሮፕላኑ የበረራ ሰራተኞች ናቸው። እነሱን ጨምሮ 17ቱ ኢትዮጵያውያን መሆናቸውም ተገልጿል። በአጠቃላይም የ35 ሀገራት ዜጎችና በተባበሩት መንግስታት ፓስፖርት ይጓዙ የነበሩ የአንድ ሰው ሕይወት አልፏል። 32 ኬንያውያን፣ 18 ካናዳውያን፣ 8 ቻይናውያን፣ 8 ጣሊያናውያንና 8 አሜሪካውያን ከሟቾቹ መካከል ይገኙበታል። አውሮፕላኑ የተከሰከሰበትን አካባቢ የጎበኙት ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን ገልጸዋል፣ መመሪያም ሰጥተዋል። የአደጋው መንስኤ እንዲጣራ፣ ለሟች ወገኖችም ተገቢው ሁሉ እንዲደረግ መመሪያ አስተላልፈዋል ነው ያለው የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ። በአደጋው 32 ዜጎቿ የሞቱባት የኬንያው ፕሬዝዳንት ኡሁሩ ኬንያታም በተፈጠረው ሁኔታ ማዘናቸውን ገልጸዋል። 8 ዜጎቿ የሞቱባት አሜሪካም ሁኔታውን እየተከታተለች ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት በስልክ የገለጹልኝ ይህንኑ ነው። ከኢትዮጵያ አየር መንገድና ከኢትዮጵያ መንግስት ጋር በቅርበት እየሰራን ነው። የዩናይትድ ስቴትስ መንግስትና ኤምባሲው እንደዚሁም የአሜሪካ ሕዝብ በዛሬው ጠዋት አሰቃቂ አደጋ ወዳጆቻቸውን ላጡ ሁሉ ከልብ የመነጨ ሀዘናችንን እንገልጻለን። በአውሮፕላኑ እየተጓዙ የነበሩትን አሜሪካውያን ዜጎች ማንነት ለመለየትም እየሰራን ነው። ልናደርግ በምንችለው ድጋፍ ላይ ደግሞ ከኢትዮጵያ አየር መንገድና ከኢትዮጵያ መንግስት ጋር ግንኙነት እያደረግን ነው ያሉት። የአደጋው መንስኤ እየተጣራ መሆኑን የኢትዮጵያ አየር መንገድ አስታውቋል። አውሮፕላኑን ያመረተው የአሜሪካው ቦይንግ ኩባንያ ባወጣው መግለጫም በዚህ ሂደት ለኢትዮጵያ አየር መንገድ አስፈላጊውን የቴክኒክ ድጋፍ ለማድረግ ዝግጁ መሆኑን አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰሞኑን የአሜሪካ ኤምባሲ ለዜጎቹ ያወጣው የደህንነት ስጋት ማስታወቂያ በተለያዩ መንገዶች መተርጎም እንደማይገባውም ቃል አቀባዩ ኒኮላስ ባርኔ አስገንዝበዋል። ማሳሰቢያው በትላንትናው ዕለት እንደገና ተሻሽሎ የአሜሪካ ኤምባሲ ሰራተኞች ወደ አውሮፕላን ማረፊያው መጓዝ እንደሚችሉ ተገልጾ እንደነበርም አስታውቋል። እስክንድር ፍሬው በዚህም ላይ ተከታዩን ዘገባ ልኳል።
ኤምባሲው ሰሞኑን ለዜጎቹ ያስተላለፈው መልእክት እንደ አውሮፓውያን አቆጣጠር ዛሬ መጋቢት 10 በአዲስ አበባ ሰልፍ ሊኖር እንደሚችል ከወጡ መረጃዎች ጋር የተያያዘ መሆኑን ቃል አቀባይ ኒኮላስ ባርኔት አመልክተዋል። መልእክቱ አሜሪካውያን ዜጎች በዚህ ቀን የቦሌ አውሮፕላን ማረፊያን ጨምሮ በሌሎችም የከተማው አካባቢዎች የሚያደርጉትን እንቅስቃሴ እንዲገድቡ የሚጠይቅ መሆኑንም ተናግረዋል። አንዳንዶች በተለይ አውሮፕላን ማረፊያ የሚለውን አገላለጽ በተለያዩ መንገዶች ተርጉመውታል። ኒኮላስ ባርኔት ግን ያ ተገቢ እንዳልሆነ ያብራራሉ። የደህንነት ስጋት ማስታወቂያው የተጻፈውን ነው የሚለው። መሰረት ያደረገውም በአዲስ አበባ ሰፊ የተቃውሞ ሰልፍ ይኖራል በሚል በማህበራዊ ሚዲያ የተሰራጩ መረጃዎችን ነው። እና አሜሪካውያን ዜጎች በከተማው የተለያዩ አካባቢዎች አውሮፕላን ማረፊያውን ጨምሮ እንቅስቃሴያቸውን እንዲገድቡ ማሳሰቢያ አወጣን። በትናንትናው ዕለት ግን ይህንን አሻሽለን ልከን ነበር። የኤምባሲው ሰራተኞች ዛሬ አውሮፕላን ማረፊያውን መጠቀም እንደሚችሉ በመግለጽ ነው ያሉት። በአዲስ አበባ የሚገኘው የአሜሪካ ኤምባሲ እንደዚህ አይነት የደህንነት ስጋት ማስታወቂያዎችን ማውጣቱ አዲስ እንዳልሆነም ኒኮላስ ባርኔት አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው አመሰግናለሁ። ዛሬ ጠዋት አደጋው በደረሰበት ሰዓት አካባቢ እስክንድር ወደ አየር መንገዱ የኮርፖሬት ኮሚኒኬሽን ስራ አስኪያጅ ወደ አቶ አስራት በጋሻው ደውሎ በስልክ አነጋግሯቸው ነበር። አቶ አስራት ያለውን ሁኔታ በማብራራት ይጀምራሉ።
አሁን ባለው መረጃ መሰረት በቦታው የሕክምና ቡድን እንደዚሁም የድርጅቱ ስራ አስፈጻሚ ጨምሮ ሌሎች ለአደጋው እገዛ ይሰጣሉ የተባሉ ሰዎች ወደ ቦታው ተንቀሳቅሰዋል። በመኪና፣ በሄሊኮፕተር እና በትንሽ አውሮፕላኖች በቦታው የተጓዙ ነው። አሁን ባለን መረጃ መሰረት በውስጡ የነበሩ 149 መንገደኞችና 8 የአየር መንገዱ ሰራተኞች አልፈዋል። ይሄንንም ሰራተኛውና ማኔጅመንቱ በከፍተኛ ሀዘን የሰማው መሆኑን ነው የሚገልጸው።
የተለያዩ ሀገራት ዜጎች ኢትዮጵያውያን ጨምሮ በውስጡ እንደነበሩም ሰምተናል። የስንት ሀገራት ዜጎች ነበሩ ኢትዮጵያውያኑስ ቁጥር?
አሁን ባለን መረጃና በደረስንበት ጠቅላላ መረጃ መሰረት 34 ሀገር ዜጎች በውስጡ አሉ። ከፍተኛ ቁጥር የሚይዘው የኬንያውያን ነው። ወደ 32 የሚሆኑ ኬንያውያን አሉ። ከአውሮፓም ከአፍሪካ ሀገራትም ከአሜሪካም ዜጎች አልፈዋል። ወደ 17 የሚሆኑ ኢትዮጵያውያን አልፈዋል። 8ቱ ሰራተኞቹ ሲሆኑ 9 መንገደኞችም ነው። ሌሎች ዜግነታቸው እየተጣራ የሚገኝ በተባበሩት መንግስታት ድርጅት የይለፍ ሰነድ መሰረት የተጓዙ ሰዎች ትክክለኛ ዜግነታቸውን ለማጣራት እየሞከረ ነው።
ስለዚህ 17ቱ ኢትዮጵያውያን ናቸው። ሌሎቹ ኢትዮጵያውያን ያልሆኑ መንገደኞች ብለን መግለጽ እንችላለን?
ይቻላል። ኢትዮጵያውያን ያልሆኑ ናቸው። አራቱን ግን በተባበሩት መንግስታት ድርጅት የጉዞ ሰነድ የተጓዙ ስለሆነ ሰነዳቸውን ዜግነታቸውን የሚገልጽ ሰነድ ስላልሆነ ይህ እንደታወቀ እናሳውቃለን። በተረፈ ግን ከሁሉም 34 አገር ዜጎች መሆናቸው ለማወቅ ችለናል።
ወደ ስፍራው የድርጅቱን ዋና ስራ አስፈጻሚ ጨምሮ የተለያዩ ሰዎች ያሉበት ቡድን ተጉዟል ብለውኛል። አሁን በትክክል ቦታው ላይ ምን እየተደረገ ነው? ቀጣዩ ሂደትስ ምንድን ነው?
እንግዲህ እዛ ቦታ ላይ ከተደረሰ በኋላ ያለው የአደጋውን መንስኤ ከማወቅ ጨምሮ እዛ አካባቢ እርዳታ ያስፈልጋቸው ሰዎች እንደው በአጋጣሚ ከተገኙ እነሱን እርዳታ መስጠት ነው። የህክምና ቡድን ተጉዟል። የመከላከያ ሰራዊትም እዛ አካባቢ አለ። የፖሊስ አካላትም በቦታው አሉ። በሁሉም አካላት ርብርብ ተደርጎ ህይወት ሊተርፍ የሚችልበት ኮንዲሽን ካለ እነሱን መርዳት ነው። ከዛ በተረፈ አየር መንገዱ ለቤተሰቦች የማሳወቅ እና እያንዳንዱ ቤተሰብ ለማግኘት ጥረት ይደረጋል። በተጨማሪም በውጭ ሀገራት የሚገኙ ቤተሰቦቻቸውን በሀዘናቸው ምክንያት ሊገላቀሏቸው የሚፈልጉ ካሉ መምጣት እንዲችሉ ሁኔታዎችን እናመቻቻለን። በነጻ ትኬት ወደ አዲስ አበባ እንዲመጡ እንረዳለን።
አቶ አስራት ህክምና የሚያስፈልጋቸው ካሉ የሚል አገላለጽ ተጠቅመዋል አሁን መጨረሻ ላይ። ነገር ግን 149ም ህይወታቸው ማለፉን አረጋግጠናል ነው ያላችሁት እና ይህ ከምን ጋር የተገናኘ ነው? ይችን ያብራሩልኝ።
እንግዲህ ይሄኛው ሊሆን የሚችለው ምናልባት በእድለኛ ሆነን መትረፍ የሚችሉ ሰዎች ካሉ በሚል ነው። በአጠቃላይ ሀዘናችን ከመክፋቱ የተነሳ ተስፋ ለማድረግ ነው።
የኢትዮጵያ አየር መንገድ ገናና ስም ያለው አየር መንገድ ነው። በአፍሪካ ውስጥም በዓለምም እንዲህ አይነት አደጋዎች የሚያጋጥሙት ተቋም አይደለም። አልፎ አልፎ የሚከሰት ምናልባትም ለሁለተኛ ጊዜ በቅርብ ጊዜ ታሪኩ ነው ማለት ይቻላል። ይቺ ንገሩኝና በዚህ ላብቃ።
እንግዲህ የኢትዮጵያ አየር መንገድ ለደህንነትና ለአፈጻጸሙ በከፍተኛ ሁኔታ ጥንቃቄ የሚያደርግ እንደሆነ በታሪኩ በደንብ ይታወቃል። እንግዲህ የዚህን አደጋ መንስኤ ምን አይነት አደጋ እንደተከሰተና ለምን ሊከሰት እንደቻለ ካወቅን በኋላ ብዙ መነጋገር ይቻላል። ነገር ግን በታሪካችንም በስራችንም ሂደትም የደህንነታችን አሰራራችን ምስክር ነው። እንግዲህ አልፎ አልፎ የሚገጥሙ ነገሮች ቢኖሩም እንዲህ አይነት ነገር ግን ሲገጥም በጣም ረጅም ጊዜ ነው እንዳልከው ነው። እና አሁን እኛ አደጋውን በተመለከተ እየሰራን ስለሆነ ምናልባት ብዙ ሰዓት ወስጄ ላናግር ባለመቻሌ በጣም ይቅርታ ጠይቃለሁ።
አቶ አስራት በጋሻው የኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽን ስራ አስኪያጅ ስለሰጡኝ አስተያየት በጣም አመሰግናለሁ።
የተከበራችሁ አድማጮች፣ የአሜሪካ ድምፅ በዚህ አሰቃቂ አውሮፕላን አደጋ ሕይወታቸውን ላጡ ቤተሰቦችና ወዳጆች በሙሉ የተሰማውን ጥልቅ ሐዘን ይገልጻል፣ መጽናናቱን ይመኛል። በዓለማችን ዛሬ ሌላም የአውሮፕላን አደጋ ተከስቷል። በኮሎምቢያ የሲቪል ኤቪዬሽን ባለሥልጣን መግለጫ መሠረት ከሳን ሆዜ ዴል ጓቪያሬ የተነሳውና 12 ሰዎችን አሳፍሮ ይጓዝ የነበረ አውሮፕላን መድረሻው ቪላ ቪሴንሲዮ ነበር ተብሏል። መንገደኞቹ በሙሉ በአደጋው አልቀዋል። የዲሲ 3 አውሮፕላኑ ስብርባሪና የተሳፋሪዎቹ አስከሬን የከተማው አቅራቢያ ተገኝቷል ተብሏል። በሌላ ዜና እንደገና ወደ አዲስ አበባ እንመለሳለን። በኦሮሚያ ብሔራዊ ክልላዊ መንግሥትና በአዲስ አበባ ከተማ መካከል ያለውን የአስተዳደር ወሰን ውዝግብ በተመለከተ ዘላቂ መፍትሄ የሚፈልግ ኮሚቴ መቋቋሙን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በዘገባዎቹ መሠረት የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ በኦሮሚያ ብሔራዊ ክልላዊ መንግሥትና በአዲስ አበባ ከተማ መካከል ያለው የአስተዳደር ወሰን በአግባቡ አለመካለሉን አንስቷል። ይህን ችግር በዘላቂነት በመፍታት የአስተዳደር ወሰን አካባቢዎች የግጭትና የንትርክ አጀንዳ ከመሆን ይልቅ የልማትና የፍትሐዊ ተጠቃሚነት የሚረጋገጥባቸው አካባቢዎች እንዲሆኑ በማሰብ ችግሩን በጥናት ላይ ተመስርቶ ዘላቂ መፍትሄ ለመስጠት ከኦሮሚያ ብሔራዊ ክልላዊ መንግሥትና ከአዲስ አበባ ከተማ መስተዳደር የተውጣጣ የጋራ ኮሚቴ ተዋቅሮ ጥናቶች ቢያደርግም በጥናቱ ውጤት ላይ ጉዳዩን መቋጨት አለመቻሉን ነው ጽህፈት ቤቱ ያመለከተው። ይህም በመሆኑ የኦሮሚያ ክልልና የአዲስ አበባ ከተማ ወሰን ጉዳይ አወዛጋቢ ሆኖ ቀጥሏል ብሏል። በኦሮሚያ ብሔራዊ ክልላዊ መንግሥትና በአዲስ አበባ ከተማ መስተዳደር መካከል እልባት ያላገኘ የአስተዳደር ወሰን ይገባኛል ጥያቄ መፍትሄ ሳይሰጠው የጋራ መኖሪያ ቤቶች ዕጣ መውጣቱም ውዝግብ ማስነሳቱም ገልጿል። በአዲስ አበባ ከተማና በኦሮሚያ ክልል መካከል ያለውን የአስተዳደር ወሰን ጥያቄን በዘላቂነት ለመፍታት ከዚህ በፊት የተጠኑ ጥናቶችን መሠረት በማድረግና ሕዝቡን በማሳተፍ ዘላቂ መፍትሄ ማስቀመጥ ወሳኝ ሆኖ መገኘቱን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በዚህ መሠረት 8 አባላት ያሉት ከፌዴራል መንግሥት፣ ከኦሮሚያ ብሔራዊ ክልላዊ መንግሥትና ከአዲስ አበባ ከተማ አስተዳደር የተውጣጡ አባላትን የያዘ ኮሚቴ ተዋቅሮ ለጉዳዩ መፍትሄ የሚሆን ምክረ ሐሳብ እንዲያቀርቡ አቅጣጫ ተቀምጧል ብሏል የጠቅላይ ሚኒስትር ጽሕፈት ቤት መግለጫ። እዚያው አዲስ አበባ እንቆያለን። የአዲስ አበባ ከተማ አስተዳደር በአዲስ አበባ ስም ለመደራደር የሕግም የፖለቲካም የሞራልም ውክልና የለውም ተባለ። ይህን ያለው ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋ ለአዲስ አበባ ምን ይደረግ በሚል በተካሄደ ሕዝባዊ ውይይት ላይ ነው። ቪኦኤ ውይይቱን ተከታትሏል። ዘገባው እንደደረሰን እናቀርባለን። በመጨረሻም ሰሜን ኮሪያ ሌላ የሚሳይል ሙከራ ለማድረግ በዝግጅት ላይ ስለመሆኗ ምንም ብዥታ እንደሌለው ያስታወቀው የዋይት ሀውስ ቤተ መንግሥት ፒዮንግያንግ አዲስ ሮኬት እያነጸች እንደሆነ የሚያሳየውን የንግድ ሳተላይት ምስል ትክክለኛነት ግን አላረጋገጥም ብሏል። የብሔራዊ ጸጥታ አማካሪው ጆን ቦልተን ለኤቢሲ ኒውስ ቴሌቪዥን ሲናገሩ ዩናይትድ ስቴትስ የሰሜን ኮሪያን እንቅስቃሴ ያለማቋረጥ ትከታተላለች ካሉ በኋላ ይህ የንግድ ሳተላይት ስለሚያሳየው ምስል በግምት ለመናገር ግን አልፈልግም ብለዋል። ፕሬዚደንት ትራምፕም የሰሜን ኮሪያው መሪ የገቡላቸውን ቃል ይጠብቃሉ ብለው እንደሚያምኑ ተናግረዋል። ዜናዎቹ በዚሁ ይጠቃልላሉ።
አድማጮች፣ በልዩ ዘገባዎች ምክንያት መደበኛ የራዲዮ መጽሔት ዝግጅታችን በመጠኑ ይቀየራል። አሁን ወደ መደበኛ የራዲዮ መጽሔት እንመለስና ወቅታዊ ዘገባዎችን መጨረሻ ላይ እናቀርባለን።
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
የቀድሞ መሪ መንግስቱ ኃይለማርያም ሰሩት ባሏቸው በደሎች ይጠየቁ የሚሉት ባንድ ወገን
የለም፣ ለመሆኑስ ማን ነው ጠያቂው የሚሉን ደግሞ በሌላው ጎራ ተሰልፎ ሙግት የገጠሙበት ቀደም ብለን በመግቢያችን ያስተዋወቅነው ዝግጅት ነው ቀዳሚው።
መልካም እንግዲህ አሉላ፣ እንግዶቻችንን አስተዋውቁ። መንግስቱ ኃይለማርያም ለፍርድ መቅረብ አለባቸው፣ ወንጀለኛ ናቸው የሚለውን ሀሳብ የሚያጠነጥኑት ፍትህ ለኢትዮጵያውያን የሚል ግብረ ኃይል አለ። የእሱ አባል አቶ ነሲቡ ስብሃት ናቸው።
የለም፣ መንግስቱ ኃይለማርያም ሊጠየቁ አይገባም፣ ማን ነው ጠያቂው የሚለውን መከራከሪያ የሚያቀርቡት ደግሞ
የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ሁለታችሁንም እናመሰግናለን። ከአቶ ነሲቡን ጀምር። አቶ ነሲቡ፣ ከዚህ ቀደም በዚህ ጉዳይ ላይ ሁለት እርስዎን ሀሳብ የሚደግፉ እንግዶች አቅርበን ነበር አሉ፣ ታስታውሳለህ?
ልክ ነው።
ያንኑ መስመር ነው እርስዎ የሚከተሉትና እስቲ ምንድን ነው በኮሎኔል መንግስቱ ኃይለማርያም ላይ የሚያቀርቡት ክስ? ለምንድን ነው ለፍርድ ይቅረቡ የሚል? ከእርስዎን ጀምር።
1967 ዓመተ ምህረት መስከረም ላይ ስልጣን ከተያዘ በኋላ በሶስት ወር እድሜው ሳይታሰብ የተረሸኑት 60 ሰዎች 54 የድሮ የኃይለ ሥላሴ መንግስት ባለስልጣናትን አካቶ በተደረጉ ህዳር 14 ተገደሉ ተብሎ ሲወጣ ህዳር 13 ቀን መንግስቱ ኃይለማርያም የፈረመበት ጀነራል አማን አንዶም ታስረው እንዲቀርቡ በከርቸሌ ለ54 የሚሆን ሰው ጉድጓድ እንዲቆፈር እና በመጨረሻም ከሌሊቱ 8 ሰዓት በጥይት ተደብድበው እንዲገደሉ እናሳውቃለን በሚል ይህንን አስፈጽሞ
የእሳቸው ፊርማ ለመሆኑ ተረጋግጧል። በነገራችን ላይ
ይህንን ህግ ነው የሚያጠራው የእሳቸው ለመሆኑ፣ እኛ አይደለንም። እኛ መረጃውን በተገኘው መሰረት ይዘናል። ይሄም ግን የእሳቸው እንደሆነ አሁንም ለፍርድ ሲቀርቡ ነው የሚታወቀው። እነኝህ ሁሉ ሁኔታዎች ይሄ ራሱ እኛ ይህን መረጃ ስናቀርብ ከህግ አንጻር ልክ ነው አይደለም፣ ፍርድ ቤት ይወስነዋል። እነኝህ ሁኔታዎች እንግዲህ ምንድን ነው የሚያሳዩት? ይሄ በግል ተካሄደው በ14 ነው ለደርግ አባላት እንኳን የታወቀው። ይሄን እንኳን አሁን ለጠየቀኝ ጥያቄ በቅርቡ እኔ መጻፉን ላይ ብዙም ትብይኖረኝም ፍሳ ደስታ በጻፉት ላይ እንኳን ይሄንን አንስተዋል። ከዛ ጋር እንግዲህ ተጨማሪ መንግስቱ ኃይለማርያም ሊጠየቅባቸው የሚችል ያለ ህግ የተገደሉት ላይ ነው። በፍየል ወጠጤ ያለ ፍርድ የተገደሉ ናቸው። ለምሳሌ እንደነ ደጃዝማች ፀሐይ ወንቅ ስላሴና የመሳሰሉ በራሱ እንኳን በደርግ በነበሩት የጥር 2669 ጉዳይ አለ። ሻለቃ ኪሮስ፣ ሻለቃ ሲሳይ፣ ብርጋዴር ጀነራል ጌታቸው ናደው፣ ኮሎኔል አጥናፉ ራሱ እነኚህ ሁሉ እንደገና በ1981 የግንቦት መፈንቅለ መንግስት የተገደሉ ጀነራሎች ያለ ፍርድ ቤት ትዕዛዝ የተገደሉ ናቸው። ይሄን ሁሉ ሊጠየቅበት ይችላል። በመጨረሻም ደግሞ አገር አንድ ጥይትና አንድ ሰው እስኪቀር ድረስ ሰዋለው ያለ ሰው መጨረሻ ጦሩን ሁሉ አዳፍጦና በትኖ የሸሸ ነው። በዚህ እንኳን ከህግ አንጻር በጦር ወንጀለኝነት ሊጠየቅ ይችላል። እና
ሸሽተው ወጡ ሲሉም ለዛ መረጃ አላችሁ ለመሸሻቸው ማለት ነው።
እንግዲህ እሱን በምንድን ነው አሁንም እነኝ ሁኔታዎች
ለምንድን ነው ይህን ያነሳሁት?
በሬዲዮ ሁሉ የተነገረ ነው። ፈርጦ ወጣ ነው የተባለው።
እንግዲህ
የሁሉም መረጃ ነው። እንግዲህ
የተለያየ ሀሳብ ስላለ ነው። እሺ፣ መቶ አለቃ ይቀጥሉ።
እሺ፣ በጣም አመሰግናለሁ። እንደው ሰውን ኢንተራፕት ከማድረግ ብዬ
ላለማቋረጥ። እሺ፣ መልካም፣ እናመሰግናለን። እሺ፣
እስከ መጨረሻው ይጨርሱ በሚል እያዳመጥኩ ነበር ያለሁት እና ግን አንዳንድ ነገሮች እውነትነት ያላቸው ባይሆኑም ቢያንስ እንደው በአንድ አባባላቸው ላደንቃቸው እወዳለሁ። እሱ ምንድን ነው አሁን የጓድ ፍስሐ ደስታ የጻፈውን መጽሐፍ እንደ ኤቪደንስ ሬፈረንስ ያደርጉ የሰማው ይመስለኛል። ብዙ እነዚህ እንደ አቶ ነሲቡ አይነት አመለካከት ያላቸው ሰዎች ችግራቸው ምንድን ነው? በተለይ መጽሐፍና እውነታ ላይ ታሪክ ላይ መተን በምንከራከር በምንወያይ ሰዓት ፈጽሞ ይሄማ ፍቅረ ስላሴ ነው የጻፈው፣ ይህን ፍስሐ ደስታ ነው የጻፈው፣ እነዚህ ራሳቸውን ከወንጀል ነጻ ለማድረግ ብለው የጻፉት መጽሐፍ ስለሆነ ከነ ጭራሹ በጭፍን መጽሐፉንም አንቀበልም የሚሉ አሉ። አቶ ነሲቡን የሚለያቸው ቢያንስ ይህን እውነታ መቀበላቸው ነው።
ግን እሳቸው ከተናገሩት አንዳንዱ እውነት አይደለም ብለው ጀምረዋል። መቶ አለቃ ምንድን ነው ከአቶ ነሲቡ ንግግር ላይ ስህተት?
ወደዛ ልመለስ ነው ቢያንስ ይችን ፖይንት እንደው ክሬዲት ሊስታቸውና ወደ ዋናው ነገር ልምጣ ብዬ ነው። ማለት እኔ በተፈጥሮዬ ሁሉንም እንደ በጭፍንና በድርቅ ባለ ነገር መከራከር፣ እውነት ከሆነ እውነት ነው፣ ስህተቶችም ከሆኑ ደግሞ እየተራረመን መሄድ ስላለብን ነው። ዞሮ ዞሮ እኛ የዛሬ 44 እና 45 ዓመት ለተፈጸመ ታሪክ አሁን አይነት ክርክሮችን አንስተን የምንከራከር ምናልባት ትውልድ ያስተምራል በሚል ከዛ ጥፋት ከዛ መጠፋፋት ምንማራለን በሚል እንጂ አሁን እነሱ እንደሚሉት ኮሎኔል መንግስቱን የመክሰስም እሳቸውን የሚያስጠይቃቸውም እነሱ በሚሉት መልክ ማለት ነው። ምክንያቱም ይሄ የግሩፕ ጉዳይ ነው። የተወሰነ ግሩፖች በነገራችን ላይ ኮሎኔል መንግስቱን በኢትዮጵያ ታሪክ 17 ዓመት አልገዙ አስተዳደሩ ነው የምንለው እኛ አስተዳደሪያችን ነበሩ እንጂ ገዢ አይደሉም። የገዢን ዴፊኒሽን ይገልጻሉ ብለን አናስብም። ወደ ዋና ፖይንት ስመጣ በ1966-67 እስከ 71 ድረስ ለኢትዮጵያ መልካም የሆነላት ጊዜም ነው። በጣም አሳፋሪ ታሪክና ጨለማ የሆነበት ጊዜ ነበር። መልካሙ ምንድን ነው? በተለይ ለጭቁኑ ህዝብ፣ በገጠር ለሚኖረው፣ በከተማ ለሚኖረው፣ ለወዛደሩ በጣም ተሰቃይቶና በጭቁና ለሚኖረው ህዝብ መንግስቱ ነው የመሰለ መሪ መጥቶለት ብዙ ህይወቱ የተለወጠበት ብዙ ብርሃን ያየነበት ዘመን ነው። እኛ እንደዛ ነው የምናስበው። የመንግስቱ ወዳጆች፣ አፍቃሪዎች፣ መንግስቱ ለኢትዮጵያ ምርጥ መሪ ነበር ብለን የምናስብ ሰዎች እንደዛ ነው የምናየው ከሳሾቹ ቢከሱትም። በአንጻሩ ደግሞ በሌላ ሳይል ላይ እርስ በርስ መጨፋጨፍ የነበረበት በጣም አሳዛኝ የነበረበት ጨለማ ዘመን የነበረበት እና በየትኛውም ሳይል ያለቁት ወገኖች እኛ በኢህአፓ ሳይል ይሁን በመኢሶን ይሁን በደርግ ይሁን ዞሮ ዞሮ የተጠፋፉት ኢትዮጵያኖች ናቸው። በእነሱ ህይወት መጥፋት ማንም በተለይ ዛሬ ላይ ቁጭ ብለን ስናስበው እሳይ ደጋረገ የሚያሳይ ነገር የለም። በጣም አሳዛኝ ነው፣ አሳፋሪ ነው። በዚህ ሁላችንም ምናልባት ልባችን ሊሰበር የሚችልበት ነገር እንጂ የሚያኮራ ልብ እንደው በሚያስኮፍስ ታሪክ አልተፈጸመም። እንደ ዜጋ እንደ አንድ ኢትዮጵያዊ በተለይም እንደ ቀድሞ መከላከያ ሰራዊት አባልነቴ በዚህ አይነት ሁኔታ በተፈጸመው የኃይለ ሥላሴ ባለስልጣኖች በሳቸውም ጭምር እንዲሁም በኢህአፓ አባሎች ወይም ደግሞ ኢህአፓዎችን በፈጸሙት ጥፋት እኔ እንደ ዜጋ በጣም ነው የሚያሳዝን። ግን ትልቁ ጥያቄ ትልቁ እውነታ የቱ ጋ ነው? እጆች ሁሉ ጣቶች ሁሉ ወደ መንግስቱ ኃይለማርያም እሱን ስለሚጠሉት ብቻ መንግስቱ ልክ ሞናስተር ገዳይ እንደነበረ ጨፍጫፊ እንደነበረ ከመግደል በስተቀር ሌላ እውቀትም ሙያም እንዳልነበረው አድርገው የሚያቀርቡት ትርክት ከዚህን ያህል አመት በኋላ እንኳን እንደው ትንሽ ወደ ማስተዋል መምጣት አለመቻላቸው ነው የሚያሳዝነው። መንግስቱ እንዴት ነው የሚታየው ኢትዮጵያ ውስጥ ነው? መንግስቱን የተወሰኑ ሰዎች፣ ባንዳዎች፣ ስልጣን የቀማቸው ሰዎች፣ የበለጣቸው ሰዎች እውነት ነው በተለያየ መልክ ሊመለከቱትና ዲፋይል ሊያደርጉት ይችላል። እኛ ግን መንግስቱን የምንወድ ሰዎች ወይም ደግሞ መንግስቱ ለኢትዮጵያ መልካም ነው የስጋ ዝምድና ወይም የጥቅም ግንኙነት ኖሮ ሳይሆን እንደ ዜጋ በተለይ ዛሬ ላይ ቆመን ስንመለከተው ዛሬ ኢትዮጵያ የደረሰችበትን ሁኔታ ስንመለከት ያን የነበረን ብሔራዊ ስሜት፣ ብሔራዊ ክብር፣ አንድነታችን ሰው ከሰሜን ኢትዮጵያ ተነስቶ ከኤርትራ ተነስቶ ወደ ቦረና ሄዶ ቢሰራ ማን ከዚህ መጣ የሚለው የለ። መነገድ፣ ማግባት፣ መውለድ፣ የተለያየ አይነት ህይወትን መስርቶ መኖር የሚችልበት ሁኔታ ተጠራርጎ ጠፍቶ ዛሬ ከአንድ ክፍለ ከተማ ወደ ሌላ ክፍለ ከተማ ለመንቀሳቀስ እዚህ ደረጃ የደረስንበት ሁኔታ የተሰማንን ብሔራዊ ክብር ስንመለከት መንግስቱ እንደገና ተመልሶ ጊዜን ወደ ኋላ በሪሞት ኮንትሮል ማምጣት ቢቻልና መንግስቱ ዛሬ እንኳን ለኢትዮጵያ ብቁ ነው ተመጣጣኝ ነው እንላለን።
ቀደም ሲል አቶ ነሲቡ ግን ነጥብ በነጥብ ያስቀምጡት አለ። እንዴት ይመልሳሉ? የንጉሱን 50 ምናምን ወይም 60 ሰዎች መግደል፣ በስም የተጠቀሱ ወታደሮችን መግደል፣ የቀይ ሽብር የመሳሰለውን ይሄንን መፈጸማቸው ኮሎኔል መንግስቱን ወንጀለኛ አደርግም ነው ወይ የሚሉት?
በጣም ጥሩ። እኔ የጀመርኩት መንግስቱ እንዴት ይታያል ነው። መንግስቱ በኢትዮጵያ ውስጥ ስቲል የሚወነጅሉ ሰዎች እሱ እያንዳንዱን ጣት በሙሉ ወደ እሱ ላይ ተጠቁሞ መንግስቱ ጨራሽና ገዳይ እንደነበረ አድርገው ነው የሚያስቡት። መንግስቱን በዚህ በጭፍጨፋና በግድያ እሱ ወንጀለኛ እንደሆነ የሚያስቡ እልመኞች ነው የምላቸው። ምክንያቱም እልም እንጂ ይሄ በተግባር የሚሆን ነገር የለም። ምክንያቱም እውነታውን ነጋገር ከተባለ በ1966-67 እስከ 71 ድረስ በየትኛውም ሳይል ላይ ከፍተኛ የሆነ ጭፍጨፋ ነበር። ኢህአፓ በመዝገብ በስነ ስርዓት በሰነድ የተረጋገጠ 271 ሰዎች ላይ ተጠያቂ በዛ ሰዓት። ሌሎቹም እንደዚሁ በሜሶና ኢህአፓ ተጨፋጭፈዋል። እንዲያውም እሳቸው የሚቀበሉኝ ከሆነ አቶ ነሲቡ ምናልባት የፍቅረ ስላሴ ውግደረስን መጽሐፍ መጥቀስ ካለብኝ ፍቅረ ስላሴ ውግደረስ እኛና አብዮቱ በሚል መጽሐፋቸው ላይ በስነ ስርዓት በስም ዝርዝር ያውም በጣም ታዋቂ ሰዎች ሳይቀሩ እንደ የሸዋ ልዑል መንግስቱ፣ ዶክተር ፍቅሬ መረድን እና የመሳሰሉትን ሰዎች በታዋቂዎቹ ልጥቀስ ብዬ ነው። እነዚህን ሁሉ ጨርሰው አንድም ቀን ወደ ራሳቸው አዙረው ቢያንስ ለእነዚህ ሰዎች ግድያ ተጠያቂ ነን ብለው ሲሉ አልሰማውም። ስለዚህ በዚህ ዙሪያ ላይ ከሳሹ ማን ነው ተከሳሹ ማን ነው የሚለው ነገር ትልቁ ጥያቄ ነው። ከዛው ጋር ተያይዞ በመጀመሪያ ደረጃ ላይ አንድን ግለሰብ ባለስልጣንን መክሰስ፣ የሀገር መሪዎችን መክሰስ መጠየቅ በኢትዮጵያ ብቻ አይደለም በመላው ዓለም የተለመደ ነገር ነው። ዛሬም ወደፊት የሚኖር ጉዳይ ነው። ባለስልጣን በየትኛውም ኮንዲሽን ስልጣን ላይ ይመጣል። ስልጣን ላይ ከመጣ በኋላ ለሰራቸው መልካም ስራዎች ይመሰገናል። ለሚያጠፋቸው ጥፋቶች፣ ሙስናዎች፣ የሰው ልጅ ማጥፋቶች፣ ስልጣንን ከሚገባው በላይ መጠቀም የመሳሰሉት ላይ ይጠየቃል በህግ ማለት ነው። ለመጠየቅ ግን ብዙ የሚያስፈልጉ ነገሮች አሉ። ፕሪኮንዲሽኖች መሟላት መቻል አለባቸው። ከብዙዎቹ በጥቂቶቹ እንኳን በመጀመሪያ ደረጃ ላይ ጠያቂ መንግስት ያስፈልጋል። የሚጠይቅ መንግስት በህዝብ የተመረጠ ህብረተሰቡ፣ ህዝቡ መንግስቴ ነው የሚለው የሚኮራበት ትክክለኛ የሆነ መንግስት ያስፈልጋል።
ዜጎች አይጠይቁም።
ቁጥር ሁለት ወደዛ ለመጣ ነው፣ ህገ መንግስት ያስፈልጋል። ህገ መንግስት ማለት በመንግስትና በህብረተሰቡ መካከል ያለው ኮንትራት ማለት ነው። ህብረተሰቡ በዚህ ነው የምንተዳደረው ብሎ የፈረመበት፣ የተስማማበት፣ የተወያየበት፣ ያጸደቀው ህገ መንግስት ነው። መንግስት ደግሞ ህዝቦችን አስተዳድራለሁ የሚልበት ሰነድ ህገ መንግስት ነው። በእንደዚህ ያለ መልክ የጸደቀና ውይይት ላይ የደረሰ ሰነድ ኖሮ ማንኛውም ሰው ከህግ በታች ሆኖ ተጠያቂ የሚሆንበት ነገር ይኖራል። በዚህ ኮንዲሽን በየትኛው ነገር ነው የምንጠየቀው ነው። ኢትዮጵያ ውስጥ የተመረጠ መንግስት አለ ወይ? ባለፉት 27 ዓመት ኢትዮጵያ ውስጥ የነበረው መንግስት ምን አይነት እንደነበረ ይታወቃል። ህገ መንግስት የተባለው በማን እንደተጻፈ፣ እንዴት እንደተዘጋጀ፣ ምን አይነት ህገ መንግስት እንደነበረም ይታወቃል። ይህንን ያሟላሉ።
ግን ያ መንግስት ህገ መንግስት ባለመኖሩ ግን ወንጀለኛ አይጠየቅም።
አቶ ነሲቡ፣ ኮሎኔል መንግስቱ ኃይለ ማርያም በገለልተኛ አይን አልታይም ቢሉ፣ ያ ጥያቄ ቢነሳ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድን ነው ዋስትናው? መቶ አለቃ መስፍን ደርሶ ልምጣ። በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች፣ ወንጀሎች አሉ ከተባለ መጠየቅ፣ በፍርድ ሂደት ውስጥ ማለፍ ለምን ችግር ይሆናል? አዲሱ እንግዶቻችን የሚከራከሩበት ሰጣ ገባ ነው እያልኩ ከአንተ ጋር እየተሟገጥኩ ነበር።
ሰጣ ገባ ነው የሆነ።
አድማጮች፣ ታዲያ ክርክሩ ተጀመረ እንጂ አላበቃም። መጪው ሳምንት ፕሮግራሞቻችንም ይቀጥላል።
ተከራካሪዎቻችንን ወይም እንግዶቻችንን እናመሰግናለን።
አዲሱ ግን በርከት ያሉ አድማጮች በዚህ ላይ አስተያየት የሚሰጡ ይመስለኛል። ግራም ቀኝም ሀሳቦች ካሉ ለማስተናገድ ዝግጁ መሆናችንን እንግለጥ።
አዎ፣ መቶ አለቃ መስፍን ይችሉታል ወይ ብዙ ጥያቄ ይመጣበታል ስላቸው ነበርና ይሄ እኮ ዓለም ያወቀው ነው የሚል ኃይለኛ መልስ ነው የሰጡት። እንግዲህ መጠበቅ ነው የሚመጣው።
አድማጮች ግጅቱን በተከታተላችሁበት መንፈስ አስተያየቶቻችሁን ላኩልን። በሚቀጥለው የራዲዮ መጽሔት እናስተናግዳለን።
በተለይ ኪነ ጥበብን የኢትዮጵያን የመድረክ ቲያትርና ባለታሪኮቹን በሚመለከተው ዋናው የታሪክ ማህደር ነበር በቅርቡ ከዚህ ዓለም በሞት የተለየው እውቁ የመድረክ ሰው ጌታቸው ደባልቄ።
አሁን የብሔራዊ ቲያትሩ ዋርካ አረፈ።
ሕይወትና ሥራውን እንዘከራለን።
የዕድሜ ተጋሪዎቹንና የሙያ ልጆቹን ጋብዘናል። አራት የቲያትር የመድረክ ሰዎች ጋብዣለሁ። በቅርቡ ከዚህ ዓለም በሞት የተለየው ሁለገቡ የመድረክ ሰው ግሩም ተዋናይ፣ አዘጋጅ፣ በብዙ ዘርፉ የሚጠራ የመድረክ ሰው መሆኑን የሚያውቁት የሚረዱት ይመስለኛል። ምናልባት ብዙዎች የማያውቁት የዘፈን ግጥሞች ደራሲ መሆኑን ማን ያዘዋል እንደሻው፣ ተክሌ ደስታ፣ አለማየሁ ገብረ ሕይወት፣ ቴዎድሮስ ተስፋዬ አበበ። እንግዶች ሁላችሁንም በቅድሚያ ለጊዜያቸው አመሰግናለሁ። ጌታቸው ደባልቄ የብሔራዊ ቲያትሩ ዋርካ ብለነዋል። ዘመን የጠገበ አገልግሎቱ በመድረክም ከመድረክም ውጪ ይልቁንም ደግሞ ከቲያትር በተጨማሪ በሙዚቃውም ረገድ አስተዋጽኦ ማበርከቱን የሕይወት ታሪኩ ይናገራል። ለመሆኑ ጌታቸው ደባልቄ ማን ነው? ሕይወትና ስራዎቹን በምንዘከርበት በዚህ ፕሮግራም በቁም ነገር የምናነሳቸው ጉዳዮች የሚኖሩትን ያህል በጨዋታ የምታስታውሷቸው ካሉ ሕይወቱን ለማወደስ ስለሆነ ሐዘን በተጫነው ስሜት ብቻ እንዳታስቡ። እስኪ ከአንጋፋው ልጀምር። ተክሌ ደስታ አንተ ትሆናለህ ብዬ አስባለሁ። እንግዲህ አንተ እያልን ነው በአንጋፋነትህም ቢሆን የምንጠራ። ጌታቸው ደባልቄን እንዴት ታስታውሰዋለህ?
ጋሽ ጌታቸው ደባልቄን የማስታውሰው ከሀሁ በስድስት ወር ጀምሮ ነው። ሀሁ በስድስት ወር ላይ ደራ አጋኑን የጋጸጋይ ድርሰት ደራ አጋኑን ሲጫወት ነው የማውቀው። ስራውንም ችሎታውንም ያኔ እንኳ ምንም ባልረዳ የእሱን የስራ ሂደት እኔም ገና ወደ ሙያው የገባው ሰው ነበርኩና ምንም እንኳ ሙያውን በሚገባ ከመጀመሪያው አወቅኩት ባልልም አሁን እያሰብኩት እያየሁት ብሄድኩ ቁጥር ደራ አጋኑን እንዴት እንደተጫወተው የብዙ ተዋናያንን ልብና መንፈስ የሰረቀ የወሰደ ሰው መሆኑን የተረዳሁበት እርጉም ሐዋርያ የተባለውን ቲያትር እዛም ላይ አብሬው ተጫውቻለሁ። ሰፊ ስራ እየሰራ ነው። እንዲሁም የብርሃኑ ዘሪሁንን ስራም ጎረሽ የተባለውን ቲያትር አብሬ ተጫውቻለሁ። ብዙ ቲያትሮችን ተጫውቻለሁ ከሱ ጋር ከጋሽ ጌታቸው ጋር እና አስተማሪ ነው። የምር እዛ ቦታ ላይ ከሱ ጋር መጫወት ማለት ምን ማለት እንደሆነ በእውነት አሁን ድንገት ነው ጥያቄውም የመጣው። መታደል ነው መታደል። እና ጋሽ ጌታቸው እሱ ብቻ አይደለም የተባለው ነገር ሁሉ በሙሉ መዝገብ ነው። ጋሽ ጌታቸው የሀገር መዝገብ ነው በቲያትር ጥበብ። እንደገና በሰዎችን በሹማምንቶችን ቢሆን ሀገሪቷን የመሩት ሰዎችን በዚህ በስነ ጥበቡ ዙሪያ ብቻ ሳይሆን ማንና እንደማን እንደነበሩ የሚነግረን የሚያስተምረን ማንኛውም ባለስልጣን ከጥበብ ውጪ ከሆነ ደካማ ነው፣ ዋጋ ያለው። ጋሽ ጌታቸው በዛ ሁሉ ሲያስረዳን እጅግ በጣም እደነቃለሁ። እና በአሁኑ ጊዜ ጋሽ ጌታቸው አለፈ ማለት እኔ አልችልም። በሁላችንም ልብ ውስጥ እስከምንሞት ድረስ አብሮን የሚኖር ነው። እንደገና በትውልድ ውስጥ የሚቀጥል ነው። ማን ነው በጋሽ ጌታቸው ስራዎች ያልተመረቀ የአዲስ አበባ ዩኒቨርሲቲ ተማሪ? መዝገብ ከማገላበት ይልቅ መዝገብ ቤት ከመሄድ ይልቅ ጋሽ ጌታቸውን መጠየቅ በጣም የቀለለ ነው። ሲነግርህ ከና አካባቢ ነው። ስለዚህ በዚህ መሰረት አስታውሰዋለሁ። ጋሽ ጌታቸው እኔ በእኔ ውስጥ አልሞተም አለ።
መልካም አልሞተም አለ ብሎናል ተክሌ ደስታ። ምናልባት ብዙዎቻችሁ የምትጋሩት ስሜት ይመስለኛል። ድንቅ ትውስታው ብዙዎች ደጋግሞ የሚያነሱት ነው። ከስራዎቹ ባሻገር ማን ያዘዋል ወደ አንተ ልምጣ። አንተ ያዘጋጀሃቸው ሀምሌትና ንጉሥ አርማ ከተጫወተባቸው ቲያትሮች ውስጥ ናቸው። አንተ ሌላ ቀለም ታመጣለህ እዚህ ውይይት ላይ በአዘጋጅነትም በልጡን ተዋናዮች ናቸው አብዛኞቹ። መምህር፣ ደራሲና አዘጋጅ ነህ ማን ያዘዋል፣ እንዲሁም በኃላፊነትም ትሰራለህ። ጋሽ ጌታቸውን በእነኚህ ሁሉ ሙያ ዘርፎች በቅርበትም በግልም ባለ ግንኙነት እንዴት ነው የምታስታውሰው? አንተስ
ስለ ጋሽ ጌታቸው እንግዲህ የማውቀው መጀመሪያ ስላገኛቸው አንድ በስም ነው፣ ጌታቸው ደባልቄ ከወጣትም ነበረ እኛ ገና ቲያትርን ያዲፍን ቁጥር ሁሉ ማቼ ገመነ ነው በስሙ የምናውቃቸው። ከዛ በኋላ ግን ወደ ብሔራዊ ቲያትር ስራቀጅነት ስጠራ አግኝቻቸዋለሁ። ግን ከማግኘት በፊት የሰማሁት አንድ ጥሩ ነገር ምንድን ነው? የቲያትር ተማሪዎች ተመርቀው በየቲያትር ቤቱ ይመደቡ ነበር። እኔ በአጋጣሚ ዩኒቨርሲቲ ነው የቀረሁት እና በየቲያትር ቤቱ የነበረ አንድ ቅሬታ ምንድን ነው? ረጅም ጊዜ በቲያትር ውስጥ ያሳለፉ ሰዎች ይከፈላቸው የነበረውን ደሞዝ እነዚህ አዳዲስ ልጆች መጥተው ከነሱ ኦልሞስት እጥፍ ደሞዝ ያገኙ ነበር እና ወደ ንብረት ሲወጡ ግን አንጋፋዎቹን ያህል ሊሆኑ ቀርቶ እግር ጠፍራቸው ጋር አይደርሱም እና ያ ቅሬታ ፈጥሮ ነበረ እና ብሔራዊ ቲያትርም እንደዚህ አይነት ሁኔታ እንደተፈጠረ ሰምቻለሁ። ልጆቹን ግን ያበረታቱ ከነበሩ ጥቂት ሰዎች አንዱ ጋዜጣቸው ነበሩ እና ይሄ መጀመሪያ የነበረኝ የሰማሁት ጥሩ ነገር ነው። ከዛ እንግዲህ ብሔራዊ ቲያትር ስራ እንገናኛለን፣ አብረን እናወራለን እና ልጆቹን ብቻ ሳይሆን እኔም በስራ አስኪያጅነት እዛ ሲሄድ እኔንም ያላመዱኝ የመሩኝ ስለ ቲያትር ቤት ህይወት ብዙ ነገሮችን ያጫወቱኝ እና የኔ ጋይድ ነበሩ ማለት ይችላሉ። በዛ ጊዜ ያንን ሲያደርጉ ደግሞ እንዲህ እንደ ታላቅነታቸው እንደ አዋቂነታቸው እንደ ልምዳቸው ሳይሆን ልክ እንደ ጓደኛ አድርገው ነው የሚያወሩት እና እድሜ ልዩነት አለን፣ ግን አብረን ቁጭ ብለን ስናወራ ይረሳል።
ያሁሉ ልዩነት
ይረሳና በቃ ጓደኛ ይሆናሉ እና ብዙውን ነገር ያሳዩኝ እሳቸው ናቸው። ቲያትር ስንሰራ ደግሞ አንድ ትልቁ መጀመሪያ ያዘጋጀው ቲያትር ሀምሌት ነው። ሀምሌት እንግዲህ ለእኔ በጣም ትልቅ ቲያትር ነው። ከዚያ በፊት ሁለት ሶስት ሰው አለው እንደዚህ አነስተኛ የትምህርት ቤት ቲያትር ነበር የምሰራው እና ያን አይነት ትልቅ ቲያትር ሳዘጋጅ ግራ ይገባኝ ነበረ እና ደግሞ በጣም በርካታ ሰዎች አሉ። እኔም ትንሽ አምቢሽየስ ነበርኩና የውዝዋዜ ክፍል ሰዎች አሉ እንደዚህ እና ስነ ስርዓቱን ማስከበር ትንሽ ይከብደኛል። ምክንያቱም በእድሜ ከኔ በጣም ታላላቅ
ይበልጥፋቸዋል
እና እዛ ጊዜ ጋርጌታቸውን የጠራሁት እና ጋርጌታቸውን ጠርቼ እስቲ ስለ ስነ ስርዓቱ ስለምን ስለ በፊቱ ያወሩላቸው ብዬ እሳቸው ነበሩ ሲገስጿቸው የነበረው ስለ ስነ ስርዓት ስለ ዲሲፕሊን መድረክ ላይ ጸጥታ መኖር እንዳለበት ከመድረክ ጀርባ ሰዎች ሲሆኑ ምን አይነት ጸጥታ መጠበቅ እንዳለበት እንዲህ አይነቱን ነገር እሳቸው ናቸው ነግረዋቸው ሊያዳምጡ ይቻሉት። እኔ ብነግራቸው የዛ ጊዜ ገና ወጣትም ነኝ፣ ምናልባት ያን ያህል ሊያዳምጡኝ ይችላሉ እና በዛ አስታውሳቸዋለሁ። ከዛ በተረፈ ደግሞ ተጫዋችም ነበሩ ጋሽ ጌቸው፣ ልክ እንዳልኩት እንደ ጓደኛ ቁጭ ብለን እንደ ልብ እንጫወታለን። ያስረሱናል። ታላቃችንታቸውን ሁሉም ያላቸው ብዙ የጣፉ ያዘጋጁ መሆናቸው ያስረሱናል። አብረስትን ትረሰዋለህ እና እንደ ጓደኛ ያጫውታሉ። ያም ሆኖ ግን በምን እንደሆነ በማላውቀው ሁኔታ ቤት እንደዚህ አንዳንድ ያነሳሉ ጋሽ ጌቸው ምናምን እና አጎቴ ይመስሉኛል እላለሁ። ለምን ያላቅም ከመጨረሻው ድረስ አጎቴ ይመስሉኝ ነበር እና ይሄ ለእኔ ሚስቴሪየስ ከሆኑ ነገሮች አንዱ ነበር።
የተለየ ስሜት የሚያሳድር መሆኑን መረዳት ይቻላል። ማን ያዘዋል? የቅርበትህን የምታወድስ የምታደንቃቸውን ያህል ታዲያ የእድሜ ልዩነቱንም ያዘነጉናል ያልከውን ያህል አብዛኞቹ ሌሎች ጋሼ አንተ ይሏቸዋል። የጠባይም የአቀራረብም ጉዳይ ሊሆን ይችላል። አንተ ግን አንቱ ነው የምትለው። እኛም በሩቁ ያለ ነው አንተ እንድንለው የሚገፋፋን በመሆኑ የተላመድ ነው ይመስላል። እንዴት ነው አንተ በአንቱታ የቀጠልከው? አጎትህን አንቱ የምትለው እንዴት ነው እያልኩ ነው።
ትንሽ ወግ አጥባቂ ሳልሆን አልቀርም። በአንዳንድ በኩል በስራ በኩል ለምሳሌ ትንሽ ለየት ያሉ ነገሮችን እሞክራለሁ። ወደ ህይወት ሲመጣ ግን እንግዲህ ያደግንበት ሁኔታ ነው መሰለኝ። ሌሎቹ እንዳልከው እኔ ታናሾችን ጋሽ ጌታቸውን አንተ ሲሉ ምን ሲሉ እኔ አልችልም ነበርና አይ ቲንክ ይሄ የእኔ የወግ አጥባቂነት ውጤት ሳይሆን አይቀርም።
አላስቀየረህም ጋሽ ጌታቸው? የለም አንተ ነው ማለት ያለብህ። አልገፋፋህም? አልሞከርም?
የገፋፉኝ አይመስለኝም። ምክንያቱም ለሳቸው አንቱን ብላቸው አንተን ብላቸው ብዙ ልዩነት የለውም። እንዲህ አይነት ነገር ላይ ብዙ አያተኩሩም። ስለዚህ አልገፋፉኝ።
መልካም። አለማየሁ፣ ወደ አንተ ልምጣ። አለማየሁ ገብረ ህይወት፣ አንተም በቲያትር ተማሪነት፣ በተዋናይነትም፣ በአዘጋጅነትም፣ በጸሐፌ ተውኔትነትም፣ በግጥም ደራሲነትም ስላለ ምናልባት ጌታቸው ደባልቄን ሌላ ችሎታ ትመለከትልናለ። የዘፈን ግጥሞች ሳይቀሩ በጣም እውቆቹን የኔ ሀሳብን የመሰሉ አደረች አራዳን፣ ምነው ተለየሽኝ መጽሐፉን ምን ያህል ሰዎች እንደሚያውቁ እርግጠኛ አይደለሁም። ከመድረኩ ባሻገርም ሄደ እስኪ አጫውተን አለማየሁ። ያስናቀች ወርቁን ህይወት የሚተርክ መጽሐፍ ዘጋጁ ጋሽ ጌታቸው ነው። እስኪ ንገረን።
አለክ ነህ። እኔ እንዳውም የሚገርም ነገር አለና መጀመሪያ ጋሽ ጌታቸውን በአካል ተገኝቼ ቃለመጠይቅ ያደረግኩለት 1984 ዓመተ ምህረት አንድ መጽሔት እናወጣለን ብለን ሳይመት የስጥ ያስናቀች ጋር እንዲሰራ ነበርና ከዛ እሱን ስጥ እያናገርኩት እሷን ቤቷ ሄጄ 3 ሰዓት አብረት ቆየው። 6 ኪሎ ያው ነበር የምትኖረው። ከዛ እሱ ጋር ሄድኩ እና እሱ ብዙ መረጃ ሰጠኝ። ከዛ በኋላ ይታተማል የተባለው ነገር በስፋት ሲቀርብ ያንን ጽሁፍ እንዳይባክን ብዬ መጥኝ አስናቀች ወርቁ የመደር ንግስት ብዬ ፈርታል ኔጋር ማትመሆን በዛ ላይ እንዲወጣ አደረግኩ እና ከዛ ጊዜ ጀምሮ ነው ጋሽታቸውን በአካል እንደግለሰብ ድረስ ያነጋገርኩት። ከዛ በፊት ዋናው ተቆጣጣሪ ላይ ቅድም ጋሽ ተክሌ ያላነሳው ዋናውን ካራት ልጫ ወደ ብሰንበር ጋሽ ተክሌ እዛ ላይ እሱ ከንቲባ ሆኖ ሲጫወት ነው መጀመሪያ ጊዜ መጠፍ ያየሁት። በፎቶ እና በታሪክ የከርሞ ሰውም ላይ ሲጫወት አይቼው ነው። እና እንዳልከው በጣም ልዩ ሆነ ፐርሶናሊቲ ያለው ሰው ነው። ለምናደር ጠላ ነው አንተ እንዳልኩት ስመርኩት ጀመርኩ አንተ ያደረስ ሁን ከዛ ላይ ጻፍ ነው አለ ትንሽ ቻርጀር አድርገ ከዛ ስቶሪ አድርገ መጽሄት ይወጣል። እዛ በላይ አንተ ብዬ የጻፉት በለመድኩት እና ማን እንዳለው ነው እንግዲህ አንዴ አንተ ሆነ ከጀመርክ ይከብዳል። አንተ ሆነ ከጀመርክ
አንተ ካልክ መመለስ የለም።
እና ጋሽ ጌታቸው እንዳልከው ገጣሚ ነው። ብዙ ጊዜ ቃል ምጠቅ ያደርግልታለው የሚገርም ነገር አሁን ስጽፍ የእርሱን ቃላት እንዲኖርበት ለማድረግ ፈልጌያለሁ። በተለይ ስርዓቱን በተመለከተ አሁን አንዴ በሎሚ ተራተራ ታስሯል። እሱም የጠለላ ከበደ ድምፅ አይተውም። ከዛ በኋላ እንደገና የባለሙያዎች ፌመስ ጥያቄ በተነሳበት ጊዜ እንዲሁ 4 ወር ከምናምን ታስሯል። እንዳሁም ሲነግረኝ ከቡጋየሁ ሚጋቱ ጋር አንድ ክፍል ነበር የታሰረው። በብዙ ታሪክ ነው ያለው። እንደገና መጨረሻ ላይ ደግሞ የሆነ የፖለቲካ ጽሁፍ ነገር የሚበተን ወረቀት ነገር አላለም ሄድ ሲሆን ብሮሹ ብቻ አንድ መሀል ተብሎ ደግሞ ረጅም ጊዜ ሄደ 4 ዓመት ና የታሰርበት ጊዜ ያለና እሱ ራሱ የነገረኝ ና ሆነ ሌላ መሴቱ ራሱ የሱ ድምጽ ስማ ገጣሚ ነው እንዳልከው ድንገል ከዘር በርካቸው ውስጥ ሌሎችም ስራዎች ይኖታል ብዬ አስባለሁ። ጥሩ ግጥሞች ናቸው። ዘመን የሚሻገሩ ናቸው። አሁን ጉድ ማረጋሽ ተጫወታቸው ቢሆኑ እና በገጣሚነቱም በተለይ ደግሞ እንደም ቀልድና ጨዋታ ያውቃል የሚለው አይረሳም። እኔ አንድ ታዛ ላይ የጻፍኩት እንዳ ምንድን ነው አጼ ኃይለ ሥላሴና ቲያትር ብዬ በቃ ከእሱ አንድ በት የገጠምኩትን ነው እዛ ላይ የጻፍኩት ማለት ይችላል። እና በጣም ደስ ደስ የሚሉ እና አስገራሚ ታሪኮች አሉት። እንደው አንዱን ብጠቅስልህ ኦቴሎ ቲያትር ብሔራዊ ቲያትር ይታያል እና ብሔራዊ ቲያትር ታሪቶ ጃንሆይ የምታወያ ያሉ በጣም ስለተመሰጡ ቤተ መንግስት ይጠሯቸዋል ሊያመሰግኗቸው። ከዛ ሁሉም እየጠሩ ያናግራሉ። መጀመሪያ የሚያሉት ይህ ቲያትር በእውነቱ ለህዝባችን ተርጉማችን ማሳየታችን በጣም ደስ ይላል። በሌላ ቋንቋ ውጭ ሀገር አይተነዋል። ነገር ግን ይህን ይህን ማድረሳችሁ ደስ የሚል ነው። ግን ደግሞ በዚህ ተቆራርታችሁ እንዳትቀሩ ይህን ህዝብ አገልግሎት ምናምን ይናገራሉ አሉ። ከዛ ጋር ጸጋዬ ነበር እና ጃንሆይ አለ 7 ጊዜ ቲያትር ጠርቼው 7 ጊዜ ሁሉ አልመጡም እና መቼ የት ነው ከዛ አለቃዬ ለአለቃቸው አለቃቸው ለአለቃቸው አለቃቸው ለክቡር ልጅ ግማዊነቱ ሲል ይህ ነ እዚህ ተቀምጦ ይሰራል ብለን አስጠምጠ ነው ብሎ ሲሉ ያኔ አስከብዳ ሰው ለጥሮበቻማች ወደቋል። እንግዲህ ይቅርታ ከመጠየቅም ማለት ነው እና ከዛ እንደገና ጋር ጸጋዬ የሆነ ነገር ብቻ ምልታ ይህን ነገር ምንድን ነው ሲነግር ከመጀመር እስከመጨረሻ ትናንት እንደሆነ ሁሉ ቃል በቃልና አመተ ምህረት እንኳን አንተ ቃል እንኳን ብትሳሳት ነው ይህን አይደል የሚያልኩ ብሎ መልሶ የሚመለሰ አይነት ሰው ነበር። እና በጣም ሰው የሚያቀርብ ቅድም እንደተጠቀሰው ወጣት የሚያቀርብ ለማንም ግልጽ የሆነ ክስ የሆነ ጋዜጠኛ ብለው ታሪክ አጥኚ ብለው የቲያትር ተማሪ ብለው ለሁሉም የመረጃ ቋት ብቻ ሳይሆን ያለውንም የሚሰጥ ለጋሰው ነበረ ብል ይሻለኛል። ሌላ ሌላውን የሙያ ታላቆች ተናገ
መልካም የጋዜጠኞችም ወዳጅ የነበረ ሰው ነው ጌታቸው ደባልቄ። በህይወት ይሁን በህልፈት የሙያ አጋሮቹን ህይወትና ስራዎች የሚመለከት የቲያትር ታሪክ፣ የሙዚቃ መላልሰን የምንጎበኘው ደጋግመንም የምንጠይቀው ሰው ነው። እስኪ ምናልባት ከሁሉም በእድሜ ወጣቱ አንተ ትመስለኛለህ ቴዎድሮስ። አንተን ነው መጨረሻ ያደረግኩት። ከመጀመሪያው ጀምሮ በማስተባበሩ ስትረዳኝ ነበር። አንተስ ጌታቸው ደባልቄን ብዙዎቻችሁ እንደምትጠሩት ጋሽ ጌታቸውን እንደምን ታስታውሰዋለህ? የመጀመሪያ አጋጣሚስ ምን ይመስል ነበር? ወደ መድረክ ስትመጣ ከቲያትር ቤተሰብ ነው የምትመጣውም ከአባትህ ጋርም ወዳጅ እንደነበረ አውቃለሁ። እስኪ ያጫውተን ያንተንም አጋጣሚዎች ቴዎድሮስ።
አመሰግናለሁ አሉላ። እንግዲህ ጋሽ ጌታቸውን አጋጣሚ 1983 ዓመተ ምህረት የተቀጠረን አንድ 4-5 የሚሆኑ ወጣቶች ነበርን። በአፍራድ ላይ የነበርን አርቲስቶች ያኔ ገና እንግዲህ ቲያትር ቤት ውስጥ ስንቀጠር የምናገኛቸው እና የምናውቃቸው የኪነ ጥበብ ታላላቅ ሰዎች ውስጥ አንዱ ጋሽ ጌታቸው ነው። እንደ አጋጣሚ ሆኖ እኛ ስንቀጠር 84 ወደ 85 ዓመተ ምህረት ላይ ወረታ በአብዛኛዎቹ ወጥተው ጋሽጌታቸውም ጭምር ሮታ የወጡበት ጊዜ አካባቢ ነው እና ነገር ግን ኢትዮጵያ ብሔራዊ ቲያትር ልክ እንደ መልክ ስለሚታቸው በወቅቱ የነበሩት ቲያትሪቱን ያስተዳድሩ የነበሩ ኃላፊዎች ልክ ለጋሽጌታቸው ቢሮ በመስጠት ጠረጴዛ እንዲኖረው በማድረግ እሱ ታሪክ ነው በማለት ይነግሩ ስለነበረ ስለ ጋሽጌታቸው ጠልቄ ለማወቅ የምፈልጋቸው ነገሮች ላይ በጣም በተደጋጋሚ ከጋሽጌታቸው ጋር ውይይት አድርጌያለሁ። በ25 ዓመት የቲያትር ቤት ቆይታ ባለፉት 4 እና 5 ወራት ጋሽጌታቸውን አላየሁትም እና ከልብ ያዝኛለሁ። ታምታይ ነው ጋሽጌታቸው ያለፈው እና ጋሽጌታቸው ወጣት የኪነ ጥበብ ባለሙያዎች እንግዲህ ጀማሪዎች ሆነን እኛ ወርዛ ስንቀጠር የመቀበሉ ነገር እና የማስተማሩ ነገር በቲዎሪ ከሚነግሩን ነገር ይልቅ ደግሞ በተግባር ከመድረክ ላይ አብረን ስንተውን ቅድም ጋሽጌታቸው እንዳለው እርቡ መሐሪያ እና ያመጻ ልጆች የሚባለው ድራማ ላይ በጋራ ስንተውን በዲያሎግ በደንብ በቃ ነፍስ ወጣትነት ነፍስ እየተደሰተ ከምታቀብራቸው ኪነጥበብ ሰዎች ጋር ስትሰራ ከሰሩት የኪነጥበብ ባለሙያዎች ውስጥ አንዱ ጋሽጌታቸው ነበርና ልክ ቲያትር ሰርተን እኛ መድረኩ ጀርባ እንሄዳለን። ወጣትነትም አለን። ጋሽጌታቸው ግን ብሔራዊ ቲያትርን ታውቀዋለህ፣ መጋረጃው ስር ሆኖ ነው እስከ ቲያትሩ ፍጻሜ ድረስ ፓርቱን የሚጠብቀው እና ግርም ይለን ነበር። ይሄ ቀደምት የነበሩት የጥበብ ባለሙያዎች የወረሱት የጥበብ አንዱ ዲሲፕሊናቸው ስለሆነ ይሄንን ካልተማርን ከነሱ ይሄንን ካልወረስን ከነሱ እኛ ይሄንን እንዴት ነው ማስቀጠል የምንችለው ለሚቀጥለው ትውልድ የሚለው ነገር ሁሌ በውስጤ የሚመላለስ ነበር እና እንደ አጋጣሚ የሆነ የመጨረሻው ዘመን ላይ ነው የሰራሁት ድራማ እንደ ኪ የተባለው ድራማ ነው እና በጣም ብዙ ወጣቶች አሉበት እና የኋለኛው ዘመን የሚቀጥለው ዘመን ምንድን ነው የሚያስተላለፈው የሚለውን ነገር ከነ ጋሽጌታቸው የወረስነውን ዲሲፕሊን ማሳየት ስለነበረብን ልክ ጋሽጌታቸው እንደሚያደርገው ሁሉ አንድ ክፍል ውስጥ ከማንም ሰው ጋር ሳንወጣ በተለይ ይህንን ዲሲፕሊን 3 ዓመት ሙሉ ጨርሼዋለሁ እና ወጣቶቹ ሰማን ነው ያው የአይነት ከአንድ ሰው ጋር ሳይገናኝ የሚገርም ነው ይሄን ዲሲፕሊን ይላሉ እና ነው እኔ ያንን በእኔ ውስጥ የሚጋሽጌታቸው ትምህርት የጋሽጌታቸው ዲሲፕሊን ይተላለፈ እኔ አደርገው የነበረው እና ይሄ የጋሽጌታቸው የጥበብ ነፍስ ውስጤ ስላለ ነው ይሄን አድርገው የነበረው እና በዚህ በጣም ደስ ይለኛል። ከጋሽጌታቸው ጋር 40ኛ ዓመት ሲከበር ጋሽጌታቸው በአጋጣሚ በህይወት ኖሮ ጋሽ ጸጋ የሰራውን ሆቴል ዶክተር ሲሰራ ሲተውን አይቼዋለሁ። 50ኛ ዓመት ሲከበር ከመድረክ ጀርባ መጥቶ ቲያትር ቤት 50 ዓመት ሞላው። ቲያትር ቤት ምን ባያከብረውም ከእናንተ ጋር ላከብሮ ነው 50 ቁጥር ያለባት ሻማ ይዞ መጥቶ እኛ ጋር ሻማ አብርተን በአጋጣሚ እኛ ኪሎፓትራ ሊባለው ድራማ እየተወን እና እዛ ላይ አክብረዋል። 60ኛ ዓመቱ ሲከበር ደግሞ ከእድሜም ጋር አንጻር እንግዲህ ቲያትር ቤቱ አዳራሽ ውስጥ ቁጭ ብሎ 60ኛ ዓመቱን ተከታትለዋል። ይህ እንግዲህ በህይወት ኖሮ ይሄንን ማየቱ ደስ ይለኛል። 75ኛ ዓመቱ የልደት በዓሉን ደግሞ ያከበርንለት እኛ ነን። ቲያትሮች ፏዬ ላይ ብዙ አርቲስቶች የተገኙበት በደቅ መቀበታ አክብረንለታል ጋሽጌታቸው። ይሄ በጣም ደስ የሚለኝ ነገር ነው እና ትልቁ ግን በተደጋጋሚ የምጠይቀው የነበረው ነገር ጋሽጌታቸውን ቲያትር ክፍል ውስጥ ቲያትሩ የተሰጠው ቢሮ ውስጥ የእሱ ዶኩመንቶች አሉ። ያ የእሱ ታሪክ ነው፣ የቲያትር ቤቱ መዘክር ነው፣ የቲያትር ቤቱ ላይብራሪ ነው የሚባልበት የእሱ ዶክመንቶች ቲያትር ክፍል ውስጥ አሉ። እነኛን ዶክመንቶች እባክህ ለምንድን ነው የማትሰጠው ብዬ በተደጋጋሚ ጠይቀው ነበር። እንግዲህ አንዳንድ ቅሬታዎች ሲመለከት ጋሽጌታቸው ቲያትር ውስጥ የሚሰማው ነገር የሚያየው ነገር ሁሌ ስለማይጠፋ እዛ ችግሮች ሲመለከት አንዳንዴ ይበሳጫል፣ አልሰጥም ይላል፣ ከዛ ደግሞ እንደገና አስረክባለሁ ይላል እና በቀደምም የእሱ ስርዓተ ቀብር ፕሮግራም ላይ ቤተሰቡን ጠይቀናል። ኢትዮጵያ ብሔራዊ ቲያትር ሳይሆን የኢትዮጵያ ኪነ ጥበብ እሱ አርካይቭ 50 ሳንቲም 1944 ዓ.ም 50 ሳንቲም ደሞዝ ይከፈላቸው የነበረውን ዶክመንት አንድ ቀን ሲያሳየኝ በጣም ነው የገረመኝ። ብዙ ጊዜ ሴት ጠፍቶ እንደ ሴት ተዋንያን እከሌ እከሌ የሚባሉት አርቲስቶች እንደ ሴት ሆኖ ሰርተዋል የሚል ዶክመንቶች በዩኒቨርሲቲ በተለያየ ቦታ ሰማ ይታያል። ሴት ተዋናያን አልነበሩም። ነገር ግን 1944 እና 1940 ምናምኖቹ ዓመተ ምህረት ላይ ሴት ተዋናያን ነበሩ ደሞዝ እየተከፈላቸው ይኸውልህ ብሎ ያሳየኛል። እንዲህ ነው የተደበቁ ሚስጥሮች፣ ስህተትን የሚፈጥሩ ነገሮች ጋሽጌታቸው ጋር ያለ አንድ ያሳቀኝ ነገርን እንደርስ መዛቴ በፊት እንግዲህ ጋሽጌታቸው የተሰለውን ነገር ይናገራል። ቲያትር ቤቱን እሱ አንድ መድረክ አዘጋጀ፣ የክብር መድረክ እና እዛ የክብር የመድረኩ ፕሮግራም ላይ ተጠራና ጋሽጌታቸው መድረክ ላይ ወጣ። ያው ሽልማት ይሰጠው ነው እኔ አዳራሽ ውስጥ ሆኜ የተከታተልኩ ነው። ዘና ስላደረገኝ ነው ይህን ነገር የምንቀጥለው። እና እሽታቸው አንተ ላደረግከው ለኢትዮጵያችን ጥበብ ለሰጠኸው ላደረግከው ነገር ትልቅ ቼክ ወረቀት ተዘጋጅቶ ዲጂአይ 50,000 ብር ተሰጥቷል አሉትና ተሰጠው 50,000 ብር እና የሚሰማና ምስግን ተባለ። እኔ አመሰግናለሁ። ልድም ላልም እችላለሁ። ምክንያቱም 80 ዓመት ሙሉ የእሱን ቢራን የጠጣሁትና የጠጣሁትን ለሰው የከፈለኝ ለሰልኝ ነው። አንኤክስፔክትድ መልስ ነው የመለሰውና 80 ዓመት የጠጣሁት ቢራን የሰጠኝ ነው። ተመልካችን አስቆታል የመሰለውን እንደሚናገረው ማለት ነው። ጋሽ ጌታቸው ጋራ ጥሩ ቀረቤታ ነበረ። ፈጣሪያ እሱንነት ያኑረው።
መልካም። በብዙዎቻችሁ ዘንድ የሚወደድ የመድረክ ሰው ህይወት በተለያየ አቅጣጫ ነው እየተመለከታችሁ ያላችሁት። ወዲሁም ያንጋፋውን የቲያትር ቤት ብሔራዊ ቲያትርንም ታሪክ የሚመለከት በመሆኑ ወደ ተክሌና ማን ያዘዋል ነው የምመጣው። በቲያትር ብቻ ሳይሆን በኢትዮጵያ ኪነ ጥበብ ታሪክም ትርጉም ያለው አስተዋጽኦ ያበረከተ እንደመሆኑ ይሄ የኢትዮጵያ ቲያትር ታሪክም ነው ማለት እንችላለን። ረጅም ጊዜ ከቆዩት ከቀደሙት ውስጥ እንግዲህ ከጥቂቶቹ አንዱ መሆኑ ነው እና ጌታቸው ደባልቄ ማን ያዘዋል አንተ ላስቀድምህ። እንደው የትምህርት ቤትም ነገር በመምህርነትም የሚነሳ የሚመስለኝ ነው። ገና በ13 ዓመቱ ወደ አዲስ አበባ መምጣቱ፣ ነርሲስ ናልባንዲያን በሚመሩት የማዘጋጃ ቤት ባንድ ውስጥ ሙዚቀኞችን ተከትሎ በኋላ የከበሮ መቺ መሆኑን፣ የመጀመሪያውን ቲያትሩን ድንገተኛ ጥሪን መጫወቱ ከህይወት ታሪኩ የተመለከትኳቸው ናቸው። ኋላ ብሔራዊ ቲያትር ውስጥ በዛ መልኩ ቅድም ቴዎድሮስ በሚያነሳቸው የሴትን ገጸ ባህሪ ሆነው ሁሉ ተጫውተው እዚህ የደረሰበትን ስትመለከት ስለ ኢትዮጵያ ቲያትርስ ምን ይነግረናል? የነኚህ የቀደሙ የመድረክ ሰዎች ታሪክ በራሱ የዚያ ታሪክ አካል ነውና ማን ያዘዋል? አድማጮች፣ በቅርቡ ከዚህ ዓለም በሞት የተለየው ሁለገቡ የኪነ ጥበብ ሰው የጌታቸው ደባልቄን ሕይወትና ሥራ ለመዘከር ከሙያ ልጆቹና ከሙያ አጋሮቹ ጋር የጀመርነው ውይይት በሰዓት እጥረት ማገባደድ አልቻልንም። ራዲዮ መጽሔትንም ሳንጠብቅ በመጪው ሳምንት ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶችን በሙሉ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ ሰሞኑን ሌላም የኪነ ጥበብ ሰው ተለይቶናል። ቀደም ብለን የሰማናትን በፍቅር እስከ መቃብር ትረካ ማጀቢያ ሙዚቃነት የምትታወቀውን ድንቅ የሙዚቃ ሥራውን ጨምሮ በግሩም የዋሽንት አጫወቱ የሚታወቀው የዋሽንቱ ባለቤት እውቁ ሙዚቀኛ ዮሐንስ አፈወርቅ በተወለደ በ72 ዓመቱ በቅርቡ ከዚህ ዓለም በሞት ተለይቷል። የዮሐንስን ሕይወትና ሥራም ወደፊት በሌላ ፕሮግራም እንዘከራለን። ለቤተሰቡ፣ ለወዳጅ ዘመድ፣ ለሙያ ጓደኞቹና ለአድናቂዎቹ የዝግጅት ክፍላችን መጽናናትን ይመኛል።
አድማጮች፣ እዚህ ገደማ ቀደም ሲል በዜና ውስጥ ለማካተት ሞክረን በጊዜ ሳይደርስ ወደ ቀረው ዘገባ እናልፋለን። ከዚያ ወደ ቀሪ ራዲዮ መጽሔት እንመለሳለን ጊዜ ካለ። በአዲስ አበባ ጉዳይ ላይ የመከረና የአቋም መግለጫ ያወጣ ሕዝባዊ ስብሰባ ዛሬ ተካሂዷል። ውይይቱን የተከታተለው ግርማቸው ከበደ በአዲስ አበባ ዙሪያ ሰሞኑን የተፈጠሩ ውዝግቦችን አካቶ ተከታዩን ዘገባ ልኳል። በነገራችን ላይ በዚህ ዘገባ ውስጥ ለሚሰማ ከአዳራሽ ለተቀረጸ ድምፅ ጥራት ይቅርታ እንጠይቃለን። ወደ ዘገባው እናልፋለን።
ባሳለፍነው ሳምንት የአዲስ አበባ ከተማ አስተዳደር ከ50,000 በላይ የ20/80ና የ40/60 የጋራ መኖሪያ ቤቶችን ለባለ እድለኞች ለማስተላለፍ የዕጣ ማውጣት ስነ ስርዓት ካካሄደ በኋላ በበርካታ የኦሮሚያ ክልል ከተሞች የጋራ መኖሪያ ቤቶቹ የተሰሩት በኦሮሚያ ክልል ውስጥ ነው በሚል የተቃውሞ ሰልፎች ተደርገዋል። የኦሮሚያ ብሔራዊ ክልላዊ መንግስትም በአዲስ አበባና ኦሮሚያ መካከል ያለው የአስተዳደር ወሰን ጉዳይ ልባት ሳይሰጠው የጋራ መኖሪያ ቤቶቹ በዕጣ መተላለፋቸው ተገቢ አይደለም በሚል መግለጫ በጉዳዩ ዙሪያ አውጥቶ ነበር። የተቃውሞ ሰልፎቹን ተከትሎም በኢትዮጵያ የዩናይትድ ስቴትስ ኤምባሲ በኦሮሚያ ክልል ከተሞች የተቃውሞ ሰልፎች መደረጋቸውን በመግለጽ እሁድ መጋቢት 1/2011 በአዲስ አበባ ሰልፍ ሊኖር ስለሚችል የኤምባሲው ሰራተኞች መስቀል አደባባይ አካባቢ እንዳይገኙ ማስጠንቀቂያ ማውጣቱ ይታወሳል። የጠቅላይ ሚኒስትር ጽፈት ቤት የኦሮሚያ ክልልንና የአዲስ አበባ ከተማ ያስተዳደር ወሰንን ጉዳይ አጥንቶ ምክረ ሐሳብ የሚያቀርብ 8 አባላት ያሉትና በሰላም ሚኒስቴር ሚኒስትሯ ወይዘሮ ሙፈሪያት ካሚል የሚመራ ኮሚቴ ማቋቋሙን ማስተዋወቁም ይታወሳል። እንዲህ አይነት ውዝግቦችና ውጥረት ባለበት ወቅት ዛሬ ለአዲስ አበባ ምን ይደረግ በሚል በሺዎች የሚቆጠሩ የከተማዋ ነዋሪዎች በተገኙበት በባልደራስ አዳራሽ የተካሄደውና ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋ በመሩት ህዝባዊ ውይይት የውይይቱ ዋነኛ ትኩረት የነበረው ሰሞናዊ ውዝግብ ነበር። ጋዜጠኛ እስክንድር በውይይቱ መነሻ ያደረጉት በጠቅላይ ሚኒስትሩ የተቋቋመውን ኮሚቴ ነው።
የኮሚቴዎችን አባላት ስንዝርዝር ሲነግረን በኦሮሚያ በኩል ያለውን ተደራዳሪ ቡድን የሚመሩት የኦሮሞ ዲሞክራሲያዊ ፓርቲ ከፍተኛ አመራር የሆኑት የኦሮሚያ መስተዳድር ምክትል ፕሬዝዳንት ወይዘሮ ጣይባ አስን ናቸው። በአዲስ አበባ በኩል ያለው ተደራዳሪ ቡድን የሚመሩት የኦሮሞ ዲሞክራሲያዊ ፓርቲ ከፍተኛ አመራር አባል የሆኑት አስተርኩ ታተሩ ማለት ነው። ኦሮሚያ የተወከለችው በኦዴፓ፣ አዲስ አበባ የተወከለው በኦዴፓ። ምን አይነት ድርድር ነው የሚደረገው?
የውይይቱ ተሳታፊዎችና አብዛኛው የአዲስ አበባ ህዝብ ለሳቸውና በውይይቱ ላይ ለተገኙት አጋሮቻቸው ውክልና የሚሰጧቸው ከሆነ ስለ አዲስ አበባ እንከራከርባቸዋለን ያሏቸውንም ጉዳዮች አቅርበዋል።
አሁን በስልጣን ላይ ያለው የአዲስ አበባ መስተዳደር ብዙሃኑን የአዲስ አበባ ህዝብ አይወክልም። ስለዚህ ወደ ሌላ ነገር ልደረስና ይሄ እስከሆነ ድረስ እንደማይወክልን ግልጽ እስከሆነ ድረስ አሁን መስተዳደሩ ማንዴት ምንድን ነው? እንደማይወክልን በግልጽ እየተናገረ ነው። ስለዚህ ምን ያደርግ ነው እንግዲህ አይወክልን
ሆኖም የወሰን ጉዳይ ይቁም ሲባል የጋራ መኖሪያ ቤት ጣይ ደረሳቸው ሰዎች ቤታቸው አይሰጣቸው ማለት አይደለም ያሉት አቶ እስክንድር እድለኞች ቤታቸውን እንዲያገኙ ያለምንም ቅድመ ሁኔታ የፌደራል መንግስቱ ኃላፊነቱን መወጣት አለበት ብለዋል። በኦሮሚያ ክልል የተካሄዱት ሰልፎች ላይ የክልሉ መንግስት እጅ እንዳለበት የሚናገሩት አቶ እስክንድር ሰልፈኞቹንም ኮንነዋል። በንግግራቸው በርካታ ወጣቶች በተገኙበትና የጋለ ስሜት በታየበት ውይይት የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ ከፍተኛ ተቃውሞ ሲቀርብባቸው ውሏል። በውይይቱ መጨረሻም አቶ እስክንድር ተወያዮቹን ወክለው ባለ አራት ነጥብ የአቋም መግለጫ አቅርበዋል።
አዲስ አበባ የነዋሪዎቿና የመላ ኢትዮጵያ እንደሆነችና የትኛውም ክልል ሆነ ህዝብ በላዩ ላይ ልዩ ጥቅም የሌለው መሆኑን፣ ሁለተኛ የአዲስ አበባ ወሰንና በከተሞች የሚደረጉ ሰፈራዎችን በሚመለከት የሚቀጥለው ምርጫ ተደርጎ በህዝብ የተመረጡ መስተዳድሮች እስኪቆሙ ድረስ ምንም አይነት ተግባራዊ እንቅስቃሴ እንዳይደረግ፣ ሶስት የአዲስ አበባ ህዝብ በሚቀጥለው ምርጫ ልዩ ጥቅም ለሚል ፓርቲ አንድን ድምፅ እንዳይሰጥ። ይህንንም ለማስተባበር ይህንንም ለማድረግ ህዝቡን ለማንቃትና ለማደራጀት ይህን ስብሰባ ያዘጋጀውን አስተባባሪ ኮሚቴ የሰየምን መሆናችንን ትሰይሙናላችሁ? አራተኛ መጨረሻ እንቅስቃሴያችን ይሄ ለኢትዮጵያ ህዝብም ለዓለም አቀፉ ማህበረሰብም እንዲሰመርበት እንፈልጋለን። እንቅስቃሴያችን ሙሉ ለሙሉ ሰላማዊና ህጋዊ እንዲሆን የወሰንን መሆናችንን በሙሉ ድምፅ እናጠቃለን።
ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው ከበደን ለዘገባው እናመሰግናለን። አድማጮች፣ የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 ባጋጠመው አደጋ ምክንያት ስለደረሰው የህይወት መጥፋት በጥልቅ ማዘናቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስታውቀዋል። የመንግስታቱ ድርጅት ሰራተኞችን ጨምሮ በአደጋው ሳቢያ የሚወዷቸውን ላጡ ቤተሰቦችና ሌሎችም ሁሉ ለኢትዮጵያ ሕዝብና መንግሥት በአጠቃላይ ሐዘናቸውን ገልጠዋል። ዋና ጸሐፊ ጉቴሬሽ በአደጋው የሞቱትን የድርጅቱን ሠራተኞች ዝርዝር ሁኔታ ለማወቅም የተባበሩት መንግሥታት ድርጅት ከኢትዮጵያ ባለሥልጣናት ጋር እየሠራ መሆኑን ዋና ጸሐፊው ማመልከታቸውን ቃል አቀባያቸው ስቴፈኒ ዱሪያችን ጠቅሳ ዘጋቢያችን ማርጋሬት በሽር ከኒውዮርክ የመንግሥታቱ ድርጅት ጠቅላይ ጽሕፈት ቤት የቀደመውን ዘግባልናለች። አድማጮች፣ በሰሞንኛው ዘገባዎች ይልቁንም ደግሞ በዛሬው የኢትዮጵያ አየር መንገድ አደጋ በተከታታይ ከቀረቡት በተጨማሪ በሰዓቱ ያሉትን በኢትዮጵያም ወቅታዊ ሁኔታ ላይ ያተኮሩ በተከታታይ ሰሞኑን እናቀርባለን።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣ በደህና አደሩ።